ዮናስ ማንደኛው ምዕራፍ ላይ እግዚአብሔር ለሰጠው ትዛዝ ለሰጠው መልእክት አውቆ ሆን ብሎ ላለመታዘዝ ወስኖ ሸሸ። ነገር ግን መደበቅ አልቻለም ብለን ነበረ። ሁለተኛው ምዕራፍ ላይ ደግሞ ከጥልቁ የሆነን ጸሎትንና ጩኸትን እግዚአብሔር እንደሚያደምጥ እንደሚሰማ ዮናስ መሸሹ ብቻም ሳይሆን ነገር ግን ሸሽቶ እንዳይሸሽ እግዚአብሔር ደግሞ ለዮናስ አሳ ነባሪን አዘጋጀለት የሚል ቃል በጣም ትኩረት ሰጥተን ስንናገር ነበረ እና በዚህ ሀሳብ ውስጥ እንግዲህ የእንደገና አምላክን በምዕራፍ 3 ላይ እናየዋለን እና እግዚአብሔር የእንደገና አምላክ ነው አይደለ? እኔ ብዙ ጊዜ እግዚአብሔር እድል ሰጥቶኛል፣ ለእናንተም እንደዛ ነው ብዬ አስባለሁ። ምክንያቱም እግዚአብሔር እንደ ሰው አይደለም። እግዚአብሔር እንደ ሰው ቢሆን ላርል የሆነች ትንሽ የበትር ይዞ በቃ የሆነ ነገር ባደረግን ቁጥር በቃ አናት አናታችንን ቢለን እዚያ አንደርስም። እና ግን እግዚአብሔር ግን የእንደገና አምላክ ነው። በቃ ዮናስ ሸሽቶም አምልጦም ነገር ግን መልሶት ምዕራፍ 3 ላይ ስንመጣ እግዚአብሔር ተሐድሶንና ተልእኮን ሲሰጠው እናያለን። እና ፕሮባብሊ ለዚህ ለአዲሱ ዓመት መጀመሪያ በሚሆን ሀሳብ ባለፈው ሳምንት ድንገት ካየነው ሀሳብ ጋርም በጣም ሊገናኝ የሚችል ባለፈው ሳምንት የኢያሱን መጽሐፍ ነበረ የተመለከትነው። ቁርጠኛ ውሳኔ ያስፈልጋል የሚል ቁርጠኛ ውሳኔ ኢያሱ እኔና ቤቴ ግን እግዚአብሔርን እናመልካለን በማለት ለእግዚአብሔር የተሰጠውን ማንነት ያንን በሚመራው ሕዝብ መካከል ሲናገር ነበርና አሁን ደግሞ እንግዲህ እንደገና አምላክ ተሐድሶንና ተልእኮን ይሰጠናል። እግዚአብሔር በዚህ ዓመት ውስጥ እንግዲህ በዚህ መንፈስ በዚህ ሐሳብ ጌታ ይረዳናል ብዬ ተስፋ አረጋለሁኝና ምዕራፍ 3 ከቁጥር 1 እስከ 10 ያለውን አነበዋለሁኝ። እንደዚህ ይላል። እግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላቸው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የሶስት ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም የአንድ ቀን መንገድ ያክል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮሆም በሶስት ቀን ውስጥ ነነዌ ትገለበጣለች አለ። የነነዌ ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ፣ ከታላቅ ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ፣ አዋጅም አስነገረ። በነነዌ ውስጥም የንጉሡንና የመኳንንቱን ትእዛዝ አሳወጀ፣ እንዲህም አለ፦ ሰዎችና እንስሶች፣ ላሞችና በጎች አንዳችን አይቅመሱ፣ አይሰማሩ፣ ውሃንም አይጠጡ፣ ሰዎችና እንስሶችም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩሁ፣ ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለ ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው የሚመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔር ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። በጣም የሚገርም አይነት አዋጅ ነው የታወጀው። እና የእግዚአብሔር እንግዲህ ሀሳብ ለሰዎች እንዲደርስ እግዚአብሔር መልእክትን ሲልክ ሰዎች ያ መልእክት ሲቀበሉ ቅድም እንዳነበብነው እንደ ኢሳያስ ምዕራፍ 55 እግዚአብሔር የሚናገረውን ነገር የሚሰማ ጆሮና ልብ ሲኖር በእውነት እግዚአብሔር ጸሎትንም ይሰማል ፊቱንም ይመልሳል። ሁለቱንም ነው የሚያደርገው። ዮናስ የእግዚአብሔርን መልእክት በመጀመሪያ በማመፅ እምቢ ብሎ ፊቱን አዙሮ የሄደበት መንገድ ነው ተመልሶ የመጣ። ወዴት መጣ ይላል? ወደዚችው ወደ ተላከበት ከተማ ወደ ነነዌ መጣ ይላል። ስለዚህ የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። የወሰድኩት እንግዲህ የእንደገና አምላክ እግዚአብሔርም ቃል ለሁለተኛ ጊዜ መጣ ይላል። ምዕራፍ 1 ላይ የእግዚአብሔር ቃል ለዮናስ መጥቶለት ነበር፣ ያንን አልሰማም። ነገር ግን አሁን ለሁለተኛ ጊዜ መጣ። ለሁለተኛ ጊዜ ሲመጣለት እንደ መጀመሪያው አይደለም ያስተናገደው። ነገር ግን መስማት የሚገባውን በመስማት ባለፈው በሄደበት መንገድ ሳይሆን፣ ነገር ግን አሁን እግዚአብሔር በሚፈልገው መንገድ የእግዚአብሔርን ሐሳብ ለማስተናገድ እንግዲህ የእግዚአብሔር ምሕረት የማይገባቸው ሰዎች ናቸው ብሎ አስቦ ነበረ ዮናስ የነነዌን ሰዎች። የነነዌ ሰዎች መግቢያችን ላይ ስናይ በጣም ጨካኞች፣ ክፉዎች፣ አመፀኞች፣ የሚያደርጉት ክፋትና አመፅ በጣም የሚዘገንን አይነት የሆኑ ሰዎች ናቸው። ዮናስ ለነነዌና ለነዚህ ሰዎች የእግዚአብሔርን ምሕረት የሚመኝ አይነት ሰውም አይደለም፣ ምክንያቱም ከነበረው ከዛ ካደረሱባቸው ክፋትና በደል የተነሳ ነገር ግን ወደ እነዚህ ሰዎች ተመልሶ ሄዶ የእግዚአብሔርን ቃል ሲናገራቸው የምንመለከተው ነገር ምንድነው? እሱ ያለፈውን ስህተቱን ለሁለተኛ ጊዜ በትክክል ከእግዚአብሔር ሐሳብ ጋር በመስማማት ዮናስ በጣም ባለፈው ዘመን ውስጥ በነበረው ህይወት ውስጥ ሲስት በአደባባይ በጣም ስቷል። ነበሩ አብረውት የነበሩ በመርከብ ላይ የነበሩ ሰዎች ስራህ ምንድነው ሲሉት እኔ ሰማይንና ምድርን የፈጠረ የሁሉን ገዢና አምላክ የሆነውን እግዚአብሔርን አመልካለሁ ብሎ የተጠራበትን ጥሪ የተላከበትን ተልእኮ በጣም በተሳሳተ መንገድ ለሌሎች ያስተዋወቀ ሰው ነበር። ነገር ግን አሁን ሲመለስ ግን በአደባባይ ነው የተመለሰው። በአደባባይ የሳተ ሰው በአደባባይ ይመለሳል። አለመታዘዙ ሆን ብሎ ያደረገው ነበረ። ያም እንኳን እግዚአብሔር በእውነት ድጋሚ እድልን ስለሰጠውና ስለተናገረ ወደ እግዚአብሔር ለመመለስ ለሐሳቡም ደግሞ ራሱን ለማስገዛት የእግዚአብሔርን ቃል ለሁለተኛ ጊዜ እንዲህ ሲል ወደ ዮናስ መጣ የሚለውን ነገር ለማድመጥ በጣም ጆሮ ክፍት ነበር። በመጽሐፍ ቅዱስ ውስጥ በጣም የእግዚአብሔር ቃል በተለያየ መንገድ የምጣላቸው ሰዎች እናስታውሳለን። ነገር ግን ከዮናስ ተቃራኒ በሆነ መልኩ ኤሊን ስናይ የኤሊ ታሪክ በጣም አሳዛኝ የሆነ ክስተት የሆነ ታሪክ ነው አይደል? ኤሊ በእግዚአብሔር ቤተ መቅደስ ውስጥ ካህን ሆኖ ስፍራ ቦታ የተሰጠው ሰው ነው። ነገር ግን የእስራኤል ሕዝብ ብቻ ሳይሆን የገዛ ልጆቹ እንኳን ከመንገድ ሲወጡ እያየ እየሰማ እግዚአብሔር የሚፈልገውን ነገር እንደማያደርጉ እያወቀ ኤሊ የአየውን የተመለከተውን እንደ እግዚአብሔር ቃል ለመገሰጽም ለመምከርም አቅም ያጣሳው ነበር። ወገኖች የእግዚአብሔር ቃል ወደና ወደ እናንተ ሲመጣ ሊያማሙቀን ብቻ አይመጣም። እግዚአብሔር ቃል ወደ እኛ ሲመጣ ወደ ሐሳቡና ወደ ቅዱ ወደ ዓላማው ሊያስገባን ነው የሚመጣው። ቃሌ እንዲሁ በከንቱ ወደ ምድር አይመጣም የሚል ቃል ቅድም ያነበብነው መጸሎታችን ላይ ያነበብነው ቃል። ስለዚህ ይሄ እግዚአብሔርን ጸጋ እንድናይ የእግዚአብሔር ቃል ያስፈልገናል። በዚህ ሐሳብ ውስጥ የምንመለከተው የዮናስን አሪፍ ሰባኪነት አይደለም። አሪፍ ሰባኪዎች ህይወታችንን አይለውጡትም። በነገራችን ላይ ዮናስ አሪፍ ነብይ ነው አይደለ? ግን ከእግዚአብሔር በጣም የሸሸም ሰው ነበር። አሁን እኔና እናንተ የሚያስፈልገን ይሄ የእግዚአብሔር ቃል ነው። የእግዚአብሔር ቃል የእውነት በጣም ያስፈልገናል። ከዚህ ቃል ውጪ የኛ ህይወት ሊሰራበት ሊለወጥበት የሚችልበት ምንም ነገር የለው። የእግዚአብሔርን ጸጋ የእግዚአብሔርን ቃል ወገኖች እግዚአብሔር አገልጋዮቹን ሲገስጽና ሲመልስ መልሶ ሊያድሳቸውና ሊሰራባቸው እንደገና እድል ይሰጣቸዋል። እግዚአብሔር የዮናስን ያለፈውን ታሪክ ብቅ እያደረገ አንተ እኮ እንደዚህ አይነት ሰው ነህ ለማለት አይደለም። ነገር ግን እግዚአብሔር ቃሉን ሲያመጣው ሊያድሰውና ለተልእኮ ሊያዘጋጀው ያለፈውን ሜቢ ዓመት ስንመለከተው እኔና እናንተ የምንቆጭበት የምንጸጸትበት እንዲህ ባልሆነ እንዲህ ባላደረግኩ ብለን የምንላቸው ነገሮች ሊኖሩ ይችላሉ። ወገኖች የእግዚአብሔር ቃል ወደና ወደ እናንተ ሲመጣ ያለፈውን ነገር በማሰብ በመቆጨት እንድንቀጥል አይደለም። ነገር ግን ወደ መንገዱና ወደ ሐሳቡ በመመለስ ዓላማውን መፈጸም እንድንችል እግዚአብሔር ሲናገርና እግዚአብሔር ሐሳቡን ለዮናስ መልሶ ሲያመጣለት ዮናስ የእግዚአብሔርን ሐሳብ አላስለወጠም። የእግዚአብሔር ቅድስናና የእግዚአብሔር ጽድቅ አልተለወጠም። ዮናስ ግን ከእግዚአብሔር ሐሳብ ጋር ራሱን ማስማማት ነበረበት። የእግዚአብሔር ቃል ወደኛ ሲመጣ እኛ ከእግዚአብሔር ሐሳብ ጋር እንድንስማማ ያደርገናል። ቅድም ያነበብነው ቃል ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለም ነው አይደል የሚለው? እኛ የምንመርጠውን መንገድ ሳይሆን በቃሉ ውስጥ እግዚአብሔር ያሰበውን ያደርግ ዘንድ እግዚአብሔር ሐሳቡን ለማቻቻል አይናገርም። እግዚአብሔር ከማንም ጋር ኮምፕሮማይዝ ለማድረግ ጠረጴዛ ላይ አይቀመጥም። ወገኖቼ የእሱ ሐሳብ እንዲገዛ የእሱ ሐሳብ የእሱ መሆን እንድንችል እንዲያደርገን የእግዚአብሔር መልእክት ባልተለወጠ መልኩ ወደ ዮናስ መጥቷል። ቀድሞውኑ ሂድ ሲለው የላከውን መልእክት ነው እግዚአብሔር አሁንም ለዮናስ የሚነግረው። ቁጥር ሁለት ላይ ስትመለከቱ ወደ ታላቂቱ ከተማ ወደ ነነዌ ሄደህ የምነግርህን መልእክት ስበክላት። ኦፍኮርስ ምዕራፍ አንድ ላይ ምን እንደሚናገር አልነገረን። ነገር ግን እንደተላከ እናውቃለን። ደስተኛ ግን እንዳልሆነም ደግሞ እናውቃለን። አረለ የሸሸበት ምክንያት እኮ እነዚህ ሰዎች ይሄ ሊሰሙት የሚገባቸው ነገር ሳይሆን መጥፋት ነው ያለባቸው የሚል ሞቲቬሽን እንደው ዝም ብዬ ስፔኩሌት ሳደርግ ማለት ነው እንደዛ ላስብ እችላለሁ። መርሳት የሌለብን ነገር ሰውን ወደ መመለስ የሚመራው የእግዚአብሔር እውነት የማይለወጥ መሆኑን በጣም እንዲገባን ያስፈልጋል። እግዚአብሔር እውነት በፍጹም አይለወጥ። እኔና እናንተ በየትኛውም አይነት መልኩ ልናቀናው ልናሽሙነሙነው እንደፈለገ አይነት ነገር አድርገን ልንሰራው ብንሞክር ይሄ እውነት በማይለወጥ መልኩ ወደ ታላቂቱ ከተማ ወደ ደነዌ ሄደ የምነግርህን መልእክት ስበክላት ያንተን ሐሳብ ያንተን ፍላጎት ያንተን ምኞት አይደለም የምነግርህን ሐሳብ ዮናስ ወደ ነነዌ ሲሄድ ከተበረታላችሁ እንዲትሆናላችሁ የሚልን አይነት ነገር አይደለም በጣም የፍርድን ቃል ነው አይደል የተናገረው እግዚአብሔር ምህረት በጣም በእውነት ለሚመለሱ ሰዎች ቅርብ እንደሆነ ለማሳየት እውነተኛ ንስሐ ወገኖቼ የሚጀምረው እግዚአብሔርን እውነት በመስማት በመቀበል ለነዚህ ሰዎች እውነቱን ነው የነገራቸው መመለስ ባለባቸው ነገር እንዲመለሱ ዮናስ የሰጠውን መልእክት ሳይጨምርም ሳይቀንስም በጣም አጭር በሆነች አረፍተ ነገር ቁጥር 3ን ስትመለከቱት ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች ዮናስም ይላል ቁጥር 4 ላይ የአንድ ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ ጮሆም በሶስት ቀን ውስጥ ነነዌ ትገለበጣለች ምላቹ እግዚአብሔር የወሰደውን አካሄድ ተመልከቱት እንግዲህ ዮናስ በጣም ሸሽቶ ርቆ ሄዶ ያን ሁሉ ማይል ርቀት ሄዶ በአሳ ነባሪ ሆድ ውስጥ ሆኖ ወደዚህ ተመልሶ መጥቶ የተናገራት አጭር አረፍተ ነገር ነች አደባባዩ ላይ ቆሞ ወጥቶ ያለው ነገር ምንድነው እሱ በሶስት ቀን ውስጥ ነነዌ ትገለበጣለች እምላቹ እግዚአብሔር ሊሰራ ሲፈልግና ሊያደርግ የፈለገውን ነገር ሲናገር በጣም ረጅም አርገን ስለተናገርን አይደለም ወይም ደግሞ ረጅም ስለሆነ አይደለም ልክ እግዚአብሔር ዮናስን ያለው ምንድነው እሱ የምነግርህን ተሰብካቸዋለ ልክ እንዳለው ቃል በቃል እግዚአብሔር የተናገረው ተሐድሶና ተልቆ እግዚአብሔር ሁለተኛ እድል ሲሰጠን ወገኖቼ ከእግዚአብሔር ሐሳብ ጋር ለመስማማት እንድንችል ነው እግዚአብሔር እነተኛ የሆነውን ለሰዎች ሊለውጥ የሚችለውን ነገር የሚያውቅ እርሱ ብቻ ነው በሰዎች ልብ ውስጥ የሚያለውን ነገር የሚያውቅ እሱ ነው ሰዎችን ሊለውጥ የሚችለው የተነገረው የእግዚአብሔር ቃል ነው ቀደም ያነበብነው ኢሳይያስ መጽሐፍ ላይ ያነበብነው ቃል እንድነው የሚለው ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው ዝናብ እና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ የማይመለስ ከአፌ የሚወጣ ቃሌ እንዲሁ ይሆናልና የትኛው ቃል አጭሩ ቃል የትኛው ቃል በሶስት ቀን ውስጥ ነነዌ ምን ታደርጋለች ትገለበጣለች የሚለው ቃል አይገርም እቺ አጭር ቃል እግዚአብሔር ቃል ለብቻው መስራት የሚችል ቃል የእግዚአብሔር ቃል ቃሌ እንደ ሳት ድንጋይንም እንደሚያደቅ መዶሻ አይደለምን ኤርሚያስ 23 ቁጥር 29 ይላል እግዚአብሔር ቃሉ ለብቻው መስራት የሚችል ማለት ቃሉ የሰውን መንፈስና ነፍስን መለየት የሚችል ዕብራውያን ምዕራፍ 4 ቁጥር 12 ጅማትንና ቅልጥምንም እስኪለይ ድረስ በሁለት አፍ የተሳለ ሰይፍ እውነተኛ የሆነን የህይወት ለውጥን የሚሰጠን የእግዚአብሔር ቃል ዮናስ የሰማው የእግዚአብሔርን ቃል ነው የታዘዘውም የእግዚአብሔርን ቃል የእውነት ህይወታችን እንዲነቃቃ ህይወታችን በሱ መንፈስ አማካኝነት እዚህ ሀገር ስቴር አፕ የሚሉት ነገር አለ የሆነ እንደ ማንቀሳቀስ አይነት ነገር የሚሉት ነገር አለ እና ስቲር አፕ ነው የሚሉት ይሄ እንደ ማማሰል አይነት ነገር ያንን አይነት ነገር በህይወታችን ውስጥ እንዲያደርግ ይሄ ቃል ወደኛ መጥቶ የሚሰጠንን የሚለንን ነገር ለመስማትም ለማድረግም ፈቃደኞች መሆን አለብን የጸጋው እውነት በማይለወጥ መልኩ በቃል ውስጥ የሚገለጥ ነው ወገኖች ይሄ የእግዚአብሔር ቃል ለሳቱት እንዲመለሱ የጸጋው እውነት በማይቀየር መልኩ ማለት ነው ታማኝ ለሆኑት ደግሞ በእግዚአብሔር የታደሰውን ምህረት በሕይወታቸው በኑሯቸው ውስጥ መገለጥ እንዲችል። ዮናስ የእግዚአብሔርን ቃል ታዘዘ፣ ወደ ነነዌም ሄደ። ምዕራፍ አንድ ላይ አምጾ ነበረ፣ ምዕራፍ ሶስት ላይ ግን ለእግዚአብሔር ለመታዘዝ ፈቃደኛ ሆነ። ለምን ስንል እግዚአብሔርን ለመስማት ፈቃደኛ ነበር። እግዚአብሔር የሚያደምጥ የሚሰማ አምላክ ነው። እግዚአብሔር መልእክቱን ስላረመውና ስላስተካከለው አይደለም። እግዚአብሔርን መልእክት ስለተለወጠም አይደለም። ነገር ግን እግዚአብሔር ሊያደርግ የሚፈልገውን ነገር ካሰበ የሚከለክለው ማንም ስለሌለ፣ እግዚአብሔር ሰዎች ስላልታዘዙት ዓላማውና ሐሳቡ ይጨናገፋል ማለት አይደለም። እግዚአብሔር የሚያስበውን የሚያቀደውን ነገር የሚያደርግ አምላክ ነው። የሚከለክለው ማንም የለም። ነገር ግን ልጆቹ ለእርሱ ገንዘብ የሆኑለት ዘንድ መጽሐፍ ቅዱስ ይናገራል። ቲቶ መጽሐፍ ላይ ያንን ነው የሚናገረው። ለእርሱ የሚቀና ገንዘብም የሚሆንለትን ሕዝብ ለራሱ ያደርግ ዘንድ ብሎ መጽሐፍ ቅዱስ ይናገራል። እኔና እናንተ ለእርሱ ገንዘብ እንሆንለት ዘንድ ማለትም እግዚአብሔር ለሚፈልገው ሐሳብና ዓላማ እንድንመችለት ማለት ነው። በጣም 2026ን ስናስበው በጣም በዚህ መልኩ ውስጥ ይናስቡ። እኔና እናንተ ለመኖር ብቻ ሳይሆን ከዛ ያለፈ የመለኮት ተልእኮ ያለን ሰዎች ነን። እግዚአብሔር ተልእኮ ሰጥቶናል። 2025 ላይ የቀሩ ወደሚመጣው ሕይወት የሄዱ ሰዎች አሉ። እኛ ለምንድን ነው ሁለተኛ ዕድል የተሰጠን በዚህ ዓመት ውስጥ እንድንኖር? አይደል በጣም መጠየቅ ያለብን ነገር። ስለዚህ ይህንን ስንኖረው የምንኖረው ሌላ ለምንም ነገር አይደለም፣ ለእግዚአብሔር ሐሳብ በእኔና በእናንተ ሕይወት ውስጥ መሆን መፈጸም እንዲችል። አጭር መልእክት፣ ነገር ግን ዓላማውን ያልሳተ መልእክት። ነገር ግን ወደ ከተማይቱ ገብቶ የመጀመሪያውን ቀን ከተጓዘ በኋላ ነነዌ፣ ይሄ አዲሱ መደበኛ ትርጉም ነው፣ ነነዌ በአርባ ቀን ውስጥ ትገለበጣለች ብሎ አወጀ ይላል ቁጥር አራት ላይ። ይህንን የ54ቱና የአዲሱ መደበኛ ትርጉም ልዩነት ለመመልከት ሞክሬ ነበር እና የ54ቱን ያነበብኩት የ54ቱን ትርጉም ነው። በተለምዶ 54 ብለን ስለምንጠራው 54 ዓመተ ምህረት በኢትዮጵያ አቆጣጠር ስለታተመ አዲሱ መደበኛ ትርጉም ላይ በአርባ ቀን ውስጥ ትገለበጣለች የሚለው ሀሳብ አለ እና እንደው ዝም ብዬ የጎን ማስታወሻ የያዝኩት ነገር ምንድን ነው እሱ፣ ይህ ትርጉም ሲሰራ የተወሰኑት የተጠቀሙት ትርጉሙን ሲሰሩ የተጠቀሙት የሰባ ሊቃናት የሚባለው የዕብራይስጡን የሂብሩውን የመጽሐፍ ቅዱስ ትርጉም ወደ ግሪክ የተረጎሙት ሰባ ሊቃናት በተጠቀሙበት ሐሳብ ሶስት ቀን የሚል ነው ያለው። ነገር ግን በዕብራይስጡ በዋናው የዮናስን መጽሐፍ በተጻፈበት ቋንቋ ግን ስትመለከቱ ደግሞ አርባ ቀን የሚል ነው ያለው እና እርግጥ ምክንያቱን ለምንድን ነው የሚለውን ጠለቅ ብዬ ገብቼ አላየሁኝም፣ ግን ራፍሊ ያለውን ነገር የተመለከትኩት ይህንን ይመስላል። ስለዚህ ሰብቱዋጀንት የሚባለው የሰባ ሊቃናትን ወስደው ነው የተጠቀሙት። አብዛኛው የእንግሊዝኛ ትርጉሞቹ ስትመለከቱ አርባ ቀን ነው የሚለው እና ዩኒክሊ አይ ቲንክ እንደሚመስለኝ ማለት ነው። በአብዛኛው የኢትዮጵያ ተው ትልቁ ነገር ያለው እንግዲህ የእግዚአብሔር ኃይል የእግዚአብሔር ቃል ሰዎችን የሚለውጥ እንደሆነ እዚህ ጋር በጣም ልንገነዘበውም ልንረዳውም የሚገባን በጣም አንዳንድ ጊዜ ተጭሆ ስለተሰበከ ሰዎች በጣም የሚገባቸው ይመስለናል። አይደለ ማለት ከዚህ በፊት ተናግሬ ያለው ይከበርን ታስታውስታላችሁና ይኬ አንድ ጊዜ ሲናገር ምን አለ? አሁን አለ አጋንንትን ስታስወጡ አለ በኢየሱስ ስም ብላችሁ ብትጮሁና አለ በኢየሱስ ስም ብትሉት ምን ልዩነት አለው ወይ አለ። የለም፣ ስለ ጮህን አይደለም አይደለ አጋንንቱ የሚወጣው። ነገር ግን የስሙ ስልጣን ነው ያንን አጋንንት ከሰውየው ውስጥ እንዲወጣ የሚያደርገው። ወይም ደግሞ $100 ብዬ ብጮህ የመቶ ዶላር ቫሊዩ ከፍ ይላል አይልም። ስለዚህ ይሄ የእግዚአብሔርን ቃልና የእግዚአብሔርን እውነት ኃይሉን በጣም ልንረዳው ልንገነዘበው ይገባል። የጸጋው ጥሪ እውነትነቱን በትክክል ሰዎች እንዲገባቸው ምንም እንኳን የፍርድ መልእክት ቢኖረው ነገር ግን ውስጡ ምህረት አለ። ምክንያቱም የሚመለሱ ከሆነ እግዚአብሔር ሊመልሳቸው። አሌክሳንደር ማክለረን የሚባል ሰው ይህንን ክፍል ሲሰብከው በእንግሊዝኛ የሰበከው ምንድን ነው እሱ ስለ ሶስት ሪፔንተንስ ነው የተናገረው እና የዮናስን ሪፔንተንስ የነነዌን ሪፔንተንስ እና በነገራችን ላይ የኪንግ ጀምስ ቨርዥኑን ስትመለከቱት እግዚአብሔር በታች ቁጥር 10 ላይ ምን ይላል? ተጸጽቶ አላደርገውም ብሎ አለ የሚለው ቃል በኪንግ ጀምሱ God has repented አይነት ነገር ነው የሚለው እና ንሳ ገባ አይደለም ግን በቃ ነገሩን ላያደርገው ወሰነ ማለት ነው እና it's very interesting በጣም እንትን ሆኖ ስላገኘሁት ነው ስለዚህ እግዚአብሔርን ጥሪ ወገኖቼ በእውነት በእግዚአብሔር ሁሉን ቻይነት ላይ የተመሰረተ ነው በእኛ አቋም መዋላ ወላ የቆመ አይደለም ዮናስ መጀመሪያ ላይ ሐሳቡን ስለለወጠ እግዚአብሔር ሐሳቡን ለውጧል ማለት አይደለም ምን ሰዎች በንሳ ከተመለሱ ሊመልሳቸው ዮናስ ከነበረበት ከዛ ከአሳ ነባሪው ሆድ ወጥቶ ይዞ የመጣው መልእክት የእግዚአብሔርን ንጹህና ግልጽ የሆነውን ቃል ነው የእግዚአብሔር ምህረት በጣም ለከፉ ለሚባሉ ሰዎች የተዘረጋ ነው የነነዌ ሰዎች እግዚአብሔርን አመኑ ቁጥር 5 ላይ ምዕራፍ 3 ቁጥር 5 እግዚአብሔርን ምን አደረጉ አመኑ የሚነገረን ቃል እንድናመን የሚያደርገን እግዚአብሔርን ነው ወገኖች የሚነገረው ቃል ነገሮቻችን ከእግዚአብሔር ጋር እንዲያያዙ ነው የሚያደርገው ማርያም ወንድ ስለማላውቅ ይህ እንዴት ይሆናል ባለች ጊዜ መልአኩ ለእግዚአብሔር የሚሳነው ነገር የለም ብሎ ባላት ጊዜ ያለችው ነገር ምንድነው እሱ እንሆኝ የጌታ ባሪያ ስለዚህ ማንን አመነች እግዚአብሔርን አመነች ዛሬ በጣም ሊሉን እንደሚፈልጉት ማለት ነው ዛሬ ሰዎች ዘይትም ሊሸጡልን ይፈልጋሉ የሆነ ነገርን ሊሸጡን ይፈልጋሉ ከእግዚአብሔር በጣም ወደ እግዚአብሔር የሚያስጠጋንን ሳይሆን በጣም በሆነ ምናምን አማካኝነት እግዚአብሔርን ለማግኘት እንድንጥር የሚያደርጉ እግዚአብሔርን አመኑ ነው ዮናስንም አይደለም እኮ እግዚአብሔርን አመኑ ዮናስ ይዞላቸው የመጣው መልእክት በጣም እነዚህ ሰዎች ልባቸውን ትኩረታቸውን እይታቸውን በእግዚአብሔር ላይ እንዲያደርጉ ስለዚህ ዮናስ ተሐድሶን አግኝቷል ተልእኮንም ደግሞ እያስፈጸመ ያለ ሰው እነዚህ ሰዎች በጣም በክፋት የተሞሉ ሰዎች ናቸው የነነዌ ሰዎች ክፋታቸው ልዩ ነው በጣም ልዩ የሰውን ቆዳ ከነነፍሱ የሚቀዱ የሚገፉ ሰዎች ናቸው ታሪካቸውን ስትመለከቱ እውነተኛ ንስሐ የሚጀምረው በእግዚአብሔር በማመን ነው ስለ እግዚአብሔር በማመን አይደለም የተላከው በእግዚአብሔር ነው የመጣው ቃል ቋንቋው የራሱ የእግዚአብሔር ቋንቋ መልእክት እንደሆነ በጣም ገብቷቸው እነዚህ ሰዎች ያመኑት እግዚአብሔርን ነው ዮናስን አይደለም ንስሐቸው ህዝቡንም ሁሉንም ያካተተ ንስሐ ነበር ጾምን አወጁ ሰዎችም ሁሉ ከትልቅ እስከ ትንሹ ማቅ ለበሱ እነዚህ ሰዎች በተለምዶ እኮ ፓጋን ናቸው ማለት አረማዊ ናቸው እግዚአብሔርን ማምለክ የሚባል ነገር እኮ የሚያቁም አይመስለኝም ምክንያቱም ታሪካቸውን ያላችሁ ስትመለከቱ ነገር ግን የመጣው የእግዚአብሔር ቃል የነዚህን ሰዎች ልብ መስበር መንካት የቻለ ቃል ነበር ከንጉሱ ጀምሮ እስከ እንስሳ ንጉሱ የተናገረውን ነገር በጣም በዝርዝር ስትመለከቱ የሚያስደንቅ ነው እንስሳ እንኳን ምግብ እንዳይበላ ውሃ እንዳይጠጣ እንስሳ እንዴት ማቅ እንደሚለብስ ባላቅም ነገር ግን እንስሳ እንኳን ማቅ እንዲለብስ አመድ እንዲነሰንስ ንስሐችን ማመንን ንስሐችን መጾምን ንስሐችን በእውነተኛ ንስሐን መግባት ከክፋት መመለስን እነዚህን ሁሉ ነገሮች ያካትታል የእነዚህ ሰዎች ንስሐ ይሄ ግላዊ ብቻ አይደለም ነገር ግን የማህበርም ጭምር ነበር ማህበሩ ሁሉ ነው ለዚህ ለእግዚአብሔር ቃል ምላሽ የሰጠው ሰዎችም ሁሉ ከክፉ መንገዳቸው የግፍ ስራቸውን ሁሉ ይተዉ ብሎ ልክ እንደተናገረ እነዚህ ሰዎች ተዉ እግዚአብሔር ለንስሐ እንዲመለሱ እድል ሰጣቸው እጁን ዘረጋላቸው የእግዚአብሔር ንስሐ የማይነካውና የማይደርስበት የህይወት ክፋት የለም አንዳንድ ጊዜ በጣም አይገባቸውም ብለን እንኳን የምናስባቸውን ሰዎች እግዚአብሔር ሲምራቸው እንመለከታለን አሰባችሁታል በርባንን ተፈቶ ኢየሱስ ክርስቶስ ሲሰቀል በርባን እኮ አመፀኛ ሰው ነው በርባን እኮ ወንበዴም ነው ነገር ግን በርሱ ፋንታ በርባንን በማውጣት ማንን ኢየሱስን እግዚአብሔር በእውነት የንስሐን እድል ሲሰጠን የእውነት መመለስ ይሁንልን ወገኖች ከእግዚአብሔር ጋር ለመስማማት እርሱ የሚፈልገንን ሆነን እንድንገኝ በክፋታችን የምንቀጥል ሆነን እንዳንገኝ ከኃጢአታዊ ልምምዳችን የምንመለስ የትኛውም በእኛ ህይወት ውስጥ ያለውን ስውር ድብቅ የሆነውን ነገር ሁሉ በንስሐ በመመለስ በእግዚአብሔር ፊት እግዚአብሔር የሚያየው ንስሐ ቁጥር 9 እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው የሚመለስ እንደሆነ ማን ያውቃል? ከዛ ቁጥር 10 ላይ ምን ይላል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ሥራቸውን ምን አደረገ? አየ። እውነተኛ ንስሐ እግዚአብሔር የሚያየው ንስሐ ነው ወገኖች። እውነተኛ ንስሐ ለማስመሰል የምንኖረው አይደለም። እውነተኛ ንስሐ የልብ መመለሳችንን እግዚአብሔር አይቶ የሚያረጋግጠው ተመለሱ፣ እግዚአብሔርም አየ። ፍጹም ትህትና የተላበሰ በጣም እምነቱ ጽኑ የሆነ ምህረት እንደሚያስፈልጋቸው በደንብ ተረድተዋል። እነዚህ ሰዎች በእውነት ወደ እግዚአብሔር ለመመለስ የእግዚአብሔርን ርኅራኄ የሞላውን ምህረት ያዩ ዘንድ ያገኙ ዘንድ እግዚአብሔርም እንዳደረጉትና ከክፉ መንገዳቸውም ደግሞ እንደተመለሱ ባየ ጊዜ እራራላቸው። እግዚአብሔር ፍሬ የሚያፈራ ንስሐን ያያል፣ ያስተውላል። እግዚአብሔር ሰዎችን እንደምናታልል እግዚአብሔርን አናታልለው። እግዚአብሔር ለኃጢአት ያለው አቋም በምንም መልኩ አይለወጥም። እነዚህ ሰዎች ከክፋት ተመለሱ ብሏቸዋል። ከክፋት መመለስ ነበረባቸው። ስለዚህ ተውት ነው የሚለው። የትኛውን ክፋታቸው የሄዱበት የነበረውን ነገር ወደ እርሱ በመመለስ መንገዳቸውን ሲቀይሩ አይቷል። ንስሐ ማለት መንገድ መቀየር ነው፣ ከነበርንበት መንገድ መመለስ። ምህረት የእግዚአብሔር የሁል ጊዜ ፍላጎቱ ነው ወገኖች። ንስሐ እንዲገቡ እግዚአብሔር በእውነት ፈልጓል። ንስሐቸው መመለስ ነው። አለበለዚያ ንስሐ ቅድመ ሁኔታ ነው። ንስሐ ሰው ካልገባ ፍርድ ይጠብቀዋል። ምንም ሌላ አማራጭ የለም። መርሳት የሌለብን ነገር የእግዚአብሔር ፍርድ አይቀሬ ነው፣ እውነተኛ ነው። በንስሐ መመለስ፣ በክርስቶስ እግዚአብሔር የሰጠንን እድል መቀበል፣ ማስተናገድ፣ የአዲሱ ኪዳን ተስፋ ይሄ ነው ወገኖች። ከዮናስ የሚበልጥ በዚህ አለ ብሎ ኢየሱስ ክርስቶስ ተናገረ። ምክንያቱም ዮናስ ሄዶ የሰበከው ስብከት ሰዎች እንዲመለሱ አድርጓል። ግን ኢየሱስ ክርስቶስ ደግሞ ይዞ የመጣው የመንግስቱ ወንጌል ከዛ የላቀ ነው። ኢየሱስ ክርስቶስ ሰዎች በእርሱ አማካኝነት ጽድቅን እንዲያገኙ እርሱን በማመን ከክፋት መንገድና ሥራ ተመልሰን በእርሱ እውነት እንድንመላለስ። ወገኖች እግዚአብሔር ሰዎችን ሲመልስ ከክፋት እንዲመለሱ ይፈልጋል። ሰዎች ካሉበት የክፋት መንገድ እንዲመለሱ የወንጌሉ እውነት ይሄ ነው። ሰዎች በጨለማ ውስጥ አሉ። ያንን ጨለማ እግዚአብሔር በመክፈፍ ወደ ጽድቅ እንዲመጡ ይፈልጋል። ስለዚህ እንዲህ በላቸው፣ በሕያውነቴ እምላለሁ ይላል ጌታ እግዚአብሔር፣ ከመንገዳቸው ተመልሰው በሕይወት እንዲኖሩ እንጂ በክፉ ሞት ደስ አልሰኝም። ሕዝቅኤል ምዕራፍ 33 ቁጥር 11 ተመለሱ፣ ከክፉ መንገዳችሁ ተመለሱ። የእስራኤል ቤት ሆይ ለምን ትሞታላችሁ? ሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ ኢየሱስም እላችኋለሁ እንደዚሁም ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። የእግዚአብሔር ምሕረት ከፍትህ ከፍርድ ጋር አንድ ላይ ይሄዳል። ወጥነት ያለው ነው፣ አይቃረኑም። ፍርድም ፍትህም አንድ ላይ ናቸው። አረማዊ የሆኑት እንግዲህ እነዚህ የነነዌ ሰዎች በእግዚአብሔር ፊት ንስሐ በመግባት ሕይወታቸውን ለመመለስ ይህንን ሁለተኛ እድል የተሰጠው ዮናስን ብቻ ሳይሆን እነሱም የተሰጣቸውን እድል ለመጠቀም ፈቃደኞች ነበሩ። በዚህ ሀሳብ ውስጥ ስንመለከት ሀሳቡን ለመጠቅለል ለምናፈገፍግ ሰዎች እግዚአብሔር ዛሬም ለሁለተኛ ጊዜ ይናገረናል። የእንደገና አምላክ ነው እግዚአብሔር። በአንድም በሌላም ይናገራል ይላል አለ መጽሐፍ ቅዱስ። ለተሳሳቱና ለወደቁ አገልጋዮች መውደቅ ለዘላለም ውድቅ እንድንሆን አያደርገንም። ዮናስ ተሳስቷል፣ ወድቋል። ነገር ግን ውድቅ ሆኖ አልቀረም አይደለ? እግዚአብሔር እድል ሰጥቶታል። ልባቸውን ላደነደኑ ኃጢአተኞች ነነዌ ንስሐ መግባት ከቻለች እናንተም ንስሐ መግባት ትችላላችሁ። ለቤተ ክርስቲያን ተልኳችን፣ የእኛ ድርሻ የእግዚአብሔርን ቃል በታማኝነት መስበክ፣ ውጤቱንም ለራሱ ለእግዚአብሔር መተው። ስለዚህ እግዚአብሔር የእንደገና አምላክ ነው ወገኖች። በየትኛውም አይነት የህይወት